እንደምናመሻችሁ የጋቢና ቪ አድማጮች የዕለተ አርብ ጥር 13 2014 ዓመተ ምህረት ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። ለዛሬም ወቅታዊ ጉዳዮችን የሚዳስሱና ወጣቶችን የሚያስተምሩ የሚያዝናኑ ያልናቸውን ፕሮግራሞች አዘጋጅተናል። ከነዚህ መካከል ጥቂቶቹን እናሰማችሁ።
በራብ በመድኃኒት መጣት የለም ስለተዋልኩ ከባለሙያዎችና ከሐኪሞች ምንም የለንም ይኸው ክፍት ነው ተብያለሁ። እንደዚህ በማላታቸው ደግሞ እኔ ምን ያርጋለሁ እነሱስ እያየሁት አይደለም እንዴ ራሴ? በቃ ወደመት የምጠብቀው ያለሁት እንጂ ምንም የምጠብቀው ነገር የለኝም ካሁን ሰዓት።
በትግራይ በመድኃኒትና በሕክምና መሳሪያዎች እጥረት ምክንያት ግዚያቸው ያለፈባቸው መድኃኒቶች ለታካሚዎች እየተሰጡ ነው ሲሉ የጤና ባለሙያዎች ተናግረዋል። በዚህ ዙሪያ ዘገባ አለን።
For me, I think it was beautiful for someone who comes from outside to come and witness, because what we hear on international media is not what we experience.
ለኔ ከውጭ የመጣ ሰው እዚህ መጥቶ ያየውን ቢመሰክር ጥሩ ይመስለኛል። ምክንያቱም ባለም አቀፍ ሚዲያ የሚሰማው እዚህ ካይ ነው የተለየ ነው። ፍጹም የተለየ ነገር ነው ገጠመን።
ሰሞኑን በአዲስ አበባ ቆይታ ያደረገው የደቡብ አፍሪካው ማህበራዊ አንቂ ሎንታታ ታክስ እንዲሰማችሁት በምሽቱ እንግዳችን ነው። አብራችሁን ከቆያችሁ ሌሎች ጥንቅሮችም ይኖሩናል። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ንጉሱ ታምሬ አብሮኛል። አሁን በቅድሚያ ከሀገር ውስጥና ከውጭ ላሰባሰብናቸው ዜናዎች የደንገረመው
አመሰግናለሁ ስመኝሽ። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋኒ ዱጃሪክ በትላንትናው ዕለት በነበራቸው ዕለታዊ ማብራሪያ እንደ አውሮፓውያን አቆጣጠር ከታህሳስ 14 2021 ዓ.ም ጀምሮ ላለፉት 5 ሳምንታት በሰመራ አባላ መቀሌ በኩል አፋር ክልል ላይ የተካሄደ ባለው ግጭት ምክንያት ወደ መቀሌ ምንም አይነት የረድኤት አቅርቦት አልደረሰም ሲሉ አስታወቁ። ቃል አቀባዩ ከባለፈው ነሐሴ ወር ጀምሮ ምንም አይነት ነዳጅ ወደ ክልሉ እንዳልገባ በመግለጽ የእርዳታ ድርጅቶችም በቂ የነዳጅ አቅርቦት እያገኙ አይደለም ብለዋል። በዚህ የተነሳም የተባበሩት መንግስታት ድርጅትና አጋሮቹ የምግብ የመድኃኒትና የተመጣጠኑ አልሚ ምግቦችን እርዳታ ለመቀነስ ጊዜውን ለማስተላለፍና ለመሰረዝ መገደዳቸውን አስታውቋል። ከሶስት ሳምንታት በፊት እንደ አውሮፓውያን አቆጣጠር ከጥር 6 እስከ 12 በትግራይ ላሉ ለ10500 ሰዎች የምግብ ድጋፍ መደረጉን የገለጹት ዋና ጸሐፊው ነገር ግን በክልሉ በየሳምንቱ ድጋፍ የሚያሻቸው 800000 ሰዎች አሉ ብለዋል። ይሁንና በአሁን ሰዓት ያለው የምግብ ክምችት ለ28000 ሰዎች ብቻ የሚበቃ ነው ሲሉም ገልጸዋል። በሌላ በኩል የኩፍኝ በሽታ ክትባት ዘመቻ በጥር ወር መጀመሪያ ላይ ለ800000 ህጻናት እንዲደርስ ታስቦ ቢጀመርም ነገር ግን ክትባቱ እስካሁን ድረስ የደረሰው ለ145000 ህጻናት ብቻ ነው ብለዋል። በተመሳሳይም በአማራ ክልል ባለፈው ሳምንት ለ578000 ሰዎች፣ በአፋር ክልል ደግሞ ለ47000 ሰዎች እርዳታ እንደደረሳቸውም አስታውሰዋል። ዩናይትድ ስቴትስ የሩሲያ ዋግነር ቡድን ቅጥረኛ የሆኑ ወታደሮች ማሊ መግባታቸውና በሩሲያ የጦር ኃይሎች እየተደገፉ መሆኑንም አረጋግጫለሁ አለች። የዩናይትድ ስቴትስ በአፍሪካ የጦር አዛዥ የሆኑት ጄኔራል ስቴፈን ታውሰንድ የዋግነር ቡድን በማሊ ይገኛል፣ አሁን በመቶዎች የሚቆጠሩ ወታደሮች ወደዛ ገብተዋል ሲሉ ለአሜሪካ ድምጽ በትላንትናው ዕለት አረጋግጠዋል። ከዚህ በተጨማሪም ጄኔራሉ ወታደሮቹን የሩሲያ አየር ኃይል አውሮፕላን ነው እያደረሳቸው ያለው፣ ዓለምም ይሄ ነገር ሲካሄድ ተመልክቷል፣ ይሄ ለኛ አሳሳቢ ጉዳይ ነው ብለዋል። ጄኔራሉ ቻይና በአፍሪካ አሜሪካንን እየተገዳደረች ያለች ዓለም አቀፍ ተወዳዳሪ መሆኗን ገልጸው በኢኳቶሪያል ጊኒ የባህር ኃይልና ወታደራዊ የጦር ሰፈር ለመገንባት እቅድ አላት ብለዋል። ጄኔራሉ እኛ ኢኳቶሪያል ጊኒን ከቻይናና ከዩናይትድ ስቴትስ ምረጪ እያልናት አይደለም፣ ነገር ግን ዓለም አቀፍ አጋሮቻቸውንም ሆነ የራሳቸውን ጉዳይ እንዲመረምሩ ነው የምናስታውሳቸው። ምክንያቱም የቻይና ጦር በኢኳቶሪያል ጊኒ አለ ማለት ለኛና ለአጋሮቻችን እጅግ አሳሳቢ ነው ብለዋል። በምዕራብ ጋና ትላንት ሐሙስ ዕለት ለማዕድን አገልግሎት የሚውሉ ተቀጣጣይ ነገሮችን የጫነ ከባድ መኪና ከሞተር ሳይክል ጋር ተጋጭቶ በደረሰ አደጋ የ17 ሰዎች ሕይወት ሲያልፍ ሌሎች 59 ሰዎች ደግሞ መጎዳታቸውን የጋና መንግስት አስታወቀ። ፍንዳታው በጎዳናው ላይ ትልቅ ጉድጓድ የፈጠረ ሲሆን ከ10 በላይ የሚሆኑ ህንጻዎችም ወደ ዶጋ አመድነት ቀይሯቸዋል። ፍንዳታው ቦጎሶ ተብላ በምትታወቀው ከተማ አቅራቢያ ከዋና ከተማዋ አክራ በ300 ኪሎ ሜትር ርቀት ላይ እንደደረሰም አጃንስ ፍራንስ ፕሬስ ዘግቧል። በመጨረሻም በቀጣዩ ሳምንት የታሊባን ተወካዮች በኦስሎ ከኖርዌይ ባለስልጣናት ጋር እንደሚገናኙ የኖርዌይ የውጭ ጉዳይ ሚኒስቴር አስታወቀ። የአፍጋኒስታን የሲቪል ማህበረሰብ ተወካዮች ተነጎዲያ እሁድ ኦስሎ ገብተው እስከ ቀጣዩ ማክሰኞ ድረስ የሚቆዩ ሲሆን ታሊባን ከኖርዌይ ባለስልጣናትና ከሌሎች አጋር ሀገራቶች ጋር በአፍጋኒስታን ስላለው የረድኤት አቅርቦትና የሰብአዊ መብት አያያዝ ይወያያል ሲል የኖርዌይ የውጭ ጉዳይ ሚኒስቴር አስታውቋል። አድማጮች፣ ለአርብ ምሽት ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ሄርዝ፣ በ19 ሜትር ባንድ 15580 ኪሎ ሄርዝ ይተላለፋል። በተጨማሪም ፕሮግራማችንን በዌብሳይታችንና በፌስቡክ የማህበራዊ ሚዲያ ገጻችን ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። መድኃኒትና የሕክምና መሳሪያዎች ላለፉት 7 ወራት ወደ ትግራይ ባለመግባታቸው ጊዜያቸው ያለፈባቸው መድኃኒቶች ለታካሚዎች እየተሰጠ ነው ሲሉ የክልሉን ጤና ጉዳይ በኃላፊነት የሚመሩ ባለስልጣናት መቀሌ ላይ ተናግረዋል። ለአንድ ጊዜ ብቻ አገልግሎት ላይ መዋል የሚገባቸው መርፌና ጓንቶች እየተደጋገሙ አገልግሎት ላይ እየዋሉ መሆኑንም የጤና ባለሙያዎቹ ገልጸዋል። ሙልጌታ ጽብሃ ዝርዝር አለው።
ወይዘሮ ብርሃን ተክለ ብርሃን ባለፈው አመት ጦርነቱ ሲጀመር ከሚኖሩበት የትግራይ ሰሜናዊ ምዕራብ ዞን ታህታ ዲያቦ ወረዳ አድጻጸር ተብሎ ከሚጠራ አካባቢ ተፈናቅለው ወደ ሐውዜን ሄደው ከቤተሰብ ጋር ተጠልለው እየኖሩ እንዳሉ ይናገራሉ። በደማቸው የኤችአይቪ ቫይረስ እንዳለባቸው የሚናገሩት ወይዘሮዋ በመቀለ ሆስፒታል ጸረ ኤችአይቪ መድኃኒት እንዲሰጣቸው እየጠየቁ ነው ያገኙዋቸው። ላለፉት 4 አመታት የጸረ ኤችአይቪ መድኃኒት እየተጠቀሙ እንደቆዩ የተናገሩ ወይዘሮ ብርሃን በአሁኑ ጊዜ መድኃኒት ማግኘት አለመቻላቸው ገልጸዋል።
በራብ በመድኃኒት መጣት የለም ስለተዋልኩ ከባለሙያዎች እና ከሐኪሞች ምንም የለንም ይኸው ክፍት ነው ተብያለሁ። እንደዚህ በማላታቸው ደግሞ እኔ ምን ያርጋለሁ? እነሱስ እያየሁት አይደለም እንዴ? ራሴ በቃ ወደመት ነው የምጠብቀው ያለሁት እንጂ ምንም የምጠብቀው ነገር የለኝም። ካሁን ሰዓት ሰው አይደለንም እንዴ? ተፈጠርነው ሰው አይደለንም እንዴ? ከሱ እንደ ፍጡር ሰው ማየት አለበት በቃ። እኔ እንደዚህ ነኝ። ስለ ራሴን የምገልጠው ከልጆቼን ጋርና ከራሴን አግኝቼው ያለሁት ራሴን የማውቀው ትንሽ ከፍቼ በረኝ ምስታዳደርባት የነበር ትቻታለሁ። መድኃኒቱን የለኝም ተብዬ አሁን በመድኃኒት እጥረት ነው ተይዘን ያለ በምግብ እጥረት በሁሉ ነገር እና ከዚህ ምን ልበል? ምንም በቃ ቃላት እያጠረብኝ ነው ያለ ለመግለጹን ግልጽ ሁኛ ልገልጥልስ እጥረት አለብኝ በቃ ለምን አልቻልኩበትም።
በመቀለ ሆስፒታል የፋርማሲ ክፍል ኃላፊ አቶ ገብረ አባበበ ሆስፒታሉ ለተመላላሽ ታካሚዎች ይሰጥ የነበረ መድኃኒት በአሁኑ ጊዜ የለም ብለዋል።
የሽኳር የለንም፣ የደም ብዛት እና እነዚህ ደግሞ ተኝቶ የሚታከምበት እና ተመላላሽ የሚታከምበት እንዲሁም የስነ አእምሮ ችግር ያለባቸው ሰው የሚወስዱት የለንም። እንደገና እዚህ ተኝቶ የሚታከምበት አለ። በዚህ በኤመርጀንሲ በጊዜው በዛ ጦርነት አንዳንድ ሲቪሊያን ጉዳት ስለሚኖር እነሱ የሚጥ መጥረጊያ የሚሆንም የጎዝ ግላብ ምናምንም የለንም። እና እንደምታየው ያ እንዳየሁም ኦልሞስት ወደ ነን ወርደን ያለን ማለት ኤች አይ ቪም የለንም። ኦልሞስት እስካሁን ነበር ኦፍኮርስ ከትናንት ይጠቀሙበት ነበር። አሁንም ዛሬ ምንም የለንም። ሪፖርት እንደደረገልኝ ያው የለንም። የክትባቱም እንዲሁ ማለት ነው።
በአሁኑ ጊዜ ሆስፒታሉ የመጠቀሚያ ጊዜያቸው ያለፈ መድኃኒቶችም ለታካሚዎች እየሰጠ ነው ብለዋል።
መከልከል ያለበት ምኑ ላይ የሚለው ትኩረት ማድረግ ያለበት የኢትዮጵያ መንግስት እንደዛ ማድረግ ያለበት ይመስለኛል። የት ላይ ነው መከልከል ያለበት የሚለው ምክንያቱ መድኃኒት ነው። ሰው ከሌለ ከሰው ልትመራ አችልም መቼም የታወቀ ነው። ስለዚህ መከልከል ያለብኝ የት ላይ ነው የሚለው አስተውሎ መድኃኒት ቢልክልን ጥሩ ነው። ሰው ይቀጥላል መቼም ሰው አያልቅም። አንድ የሚቀጥል ይቀጥላል፣ ግን መጨረሻ ይሄ ቁርሾ የታሪክ እንትን ነው እየሰራ ያለው እና መገንዘብ ያለበት የዓለም ሕዝብ መገንዘብ አለበት ብዬ አስባለሁ። ምክንያቱ መድኃኒት መላክ አለበት አሲስን ታይም ሌላውም እንዲሁም ማለት ነው እንጂ መድኃኒት ከተላከ ሰው ሊኖር አይችልም። ሰው ካልኖረ ሀገር ሊኖር አይችልም፣ መንግስትም ሊኖር አይችልም። አሲስን ታይም ማለት ነው።
በሆስፒታሉ ባለሙያዎች የሚጠቀሙባቸው የእጅ ጓንት ታጥበው አገልግሎት ላይ ሲውሉ አይቻለም። የመቀለ ሆስፒታል ስራ አስኪያጅ ዶክተር ፊሊሞን መስፍን ላለፉት 7 ወራት ወደ ሆስፒታሉ የገባ የህክምና መሳሪያና መድኃኒት የለም ብለው በዚህም ሆስፒታሉ ስራ ሊያቆም የሚችልበት ደረጃ ደርሷል ብለዋል።
እስካሁን የነበረን ትንሽ ነገሮች ያማጣት እየተከፋፈል ቆይተናል። በጣም በተለይ ከባለፈው ወር ጀምሮ አሁንም በጣም እየተባባሰ ያለው ግን ምንም አይነት መድኃኒቶች ማግኘት ወደማንችልበት ደረጃ ደርሰናል። በሽተኞቻችን ትራንስፖርት በሌለበት ባንክ በሌለበት እንግዲህ በጣም ብዙ መንገድ ተጉዘው በእግራቸውም በሌላ ትራንስፖርት እጥፍ ከፍለው በጣም ብዙ ብር ከፍለው ሲመጡ መድኃኒትን ሰጣቸው አልቻለም። ፊታቸው እያየን እኛም ልክ እንደነሱ አዝነን ከመመለስ ውጪ ሌላ አማራጭ የለንም። በዚህ ሰዓት በሽታቸው ማወቅ ምንችልም መድኃኒቶቹ እጃችን ላይ ስለሌሉ ወደ ቤታቸው እንዲመለሱ በሽታው ሌላ ነገር ካልመጣ በስተቀር ሌላ አዲስ መፍትሄ ካልመጣ በስተቀር ሞታቸውን የሚጠባበቁ ፔሸንቶች ወይም ደግሞ በሽተኞች ነው በስቶ ያለው። አሁን በተለይ በህፃናት በረሃብ ማልኒትሪሽን በምንለው ክትባትም የለም። ብዙ መድኃኒቶች ክሮኒክ ዲዝ ምንላቸው እንደ ስኳር፣ ደም ግፊት ብዙ በሽታዎች ምንም አይነት መድኃኒት የለንም። አሁን
የትግራይ ጤና ቢሮ ምክትል ኃላፊ ዶክተር ሪየ ኢሳያስ 80% የትግራይ ጤና ተቋማት ሆን ተብለው እንዲወድሙና እንዲዘረፉ ተደርጓል ያሉ ሲሆን ለደምና ሌሎች መጥረጊያ የሚሆን በህክምና ባለሙያዎች ጎዝ ተብለው የሚጠራ በመታጣቱ ከህዝብ ነጠላና ኩታ እየተሰበሰበ ነው ሲሉ ገልጸዋል። በምግብ እጦት የታመሙ ህፃናት እየታከሙ አይደለም ያሉት ዶክተር ሪየ ክትባት ባለመኖሩም አሁን ያለው ችግር ብቻ ሳይሆን ቀጣይ ትውልድም የሚያጠፋ ነው በማለት ገልጸዋል።
ከም ቆጥሊ ክረግፈሉ አብዝኸለሉ ደረጃ በጽህናለና
በአሁኑ ጊዜ ሰው እንደ ቅጠል ሊረግፍ የሚችልበት ደረጃ ደርሰናል። ስለዚህ የትግራይ የህክምና ሁኔታ በዚህ የከፋ ደረጃ ነው ደርሶ ያለው ነው ያሉት። በቅርቡ የዓለም ጤና ድርጅት ይሁን የቀይ መስቀል ማህበር በትግራይ የጤና ጉዳይ አስመልክቶ የሰጡት መግለጫ ያለው ሀቅ የሚያሳይ ነው ብለዋል ዶክተር ሬም። ያለው ችግር ለመፍታትና ቀጣይ ከሚፈጠር ከባድ ጉዳት ህዝቡን ለማዳን ዓለም አቀፍ ማህበረሰብ ተጽዕኖ በማሳደር ወደ ትግራይ በቂ የህክምና መሳሪያና መድኃኒት እንዲገባ ሊያደርጉ ይገባል ብለዋል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለ።
አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ወደ ተከታዩ መሰናዷችን እንለፍ። ወጣቱ ደቡብ አፍሪካዊ የማህበራዊ አንቂ ሎንታታ ላክ ሰሞኑን በኢትዮጵያ ቆይታ አድርጎ ነበር። በኢትዮጵያ የተለያዩ አካባቢዎች ተዘዋውሮ የጎበኘው ሎንታታ ኢትዮጵያውያን ለሀገራቸው ገጽታ ቀዳሚ ሚና መጫወት እንዳለባቸው ለቪኦኤ ባደረገው ቆይታ ገልጿል። ሎንታታ ከኢትዮጵያው ጦርነት ሌሎች የአፍሪካ ሀገሮች ሊማሩ ይገባል ያለ ሲሆን ለአፍሪካ ሁለንተናዊ ለውጥ ትልቁን ሚና መጫወት የሚችሉት የሀገሪቱ ወጣቶች መሆናቸውንም ተናግሯል። በሌላ ጎኑ ሎንታታ አፍሪካውያን ከደቡብ አፍሪካ እንዲወጡ መጤጠል እንቅስቃሴዎችን ያስተባብራል የሚል ወቀሳዎችም ይቀርብበታል። ኬኔዲ አባተ ተጨማሪ አለው።
ወጣት ዳንታ ላክስ ሰሞኑን በኢትዮጵያ ቆይታ አድርጓል። የ34 ዓመቱ ላክስ አዲስ አበባ በገባበት ዕለት ወደ ኢትዮጵያ ስለመጣበት ምክንያት ለአሜሪካ ድምጽ በሰጠው አስተያየት ምክንያቱ በኢትዮጵያ ያለውን ወቅታዊ ችግር በአካል ቀርቦ ማየትና ወጣቱን ማነቃቃት ስለመሆኑ ተናግሮ ነበር። በኢትዮጵያ በነበረው ቆይታም ተዘዋውሮ ከተመለከታቸው ስፍራዎች መካከል የጦርነት ቀጠና የነበሩ አንዳንድ የአማራ ክልል አካባቢዎች ይጠቀሳሉ። እኔም ከነዚህ አካባቢዎች አንዱ በሆነው በላሊበላ ከተማ አግኝቼው በኢትዮጵያ ቆይታው ስለታዘበው ጠየቅኩት። ምላሹ ነው
For me I think it was beautiful for someone who comes from outside to come and witness because what we hear on international media is not what we experience.
ለኔ ከውጭ መጣ ሰው እዚህ መጥቶ ያየውን ቢመሰክር ጥሩ ይመስለኛል። ምክንያቱም በዓለም አቀፍ ሚዲያ የምንሰማው እዚህ ካይ ነው የተለየ ነው። ፍጹም የተለየ ነገር ነው ገጠመን። በህዝብና በመንግስት መካከል ያለውን አንድነት ተመልክተናል። በአማጺ ኃይሎች ተይዘው በነበሩ አካባቢዎች ውድመቶችን ተመልክተናል። ሰዎች ለስነ ልቦና ችግር መዳረጋቸውም እንዲሁም የተደፈሩ ሴቶችን፣ የወደሙ ትምህርት ቤቶችን፣ የጅምላ መቃብሮችን ተመልክተናል። በአንዳንድ ቦታዎች የመንግስት ቢሮዎችና ፖሊስ ጣቢያዎች ሙሉ በሙሉ ወድመዋል። እዚህ ያየናቸው ነገሮች በጣም መጥፎ ናቸው። ነገር ግን እነዚህን ጉዳቶች ለመጠገን ህዝቡ የሚያደርጋቸውን ጥረቶች ወድጃቸዋለሁ። እናም ለዓለም በተለይ ለአፍሪካ የማስተላልፈው መልእክት በትብብር ኢትዮጵያን መርዳት አለብን ነው።
We need to unite and assist Ethiopia.
በኢትዮጵያ ያለው ጦርነት የእጅ አዙር ጦርነት ነው የሚል እምነት ያለው ላክስ ከዚህም ሌሎች የአፍሪካ ሀገራት ሊማሩ እንደሚገባ ያሳስባል።
There must never ever be one African country that is under risk of going of being colonized in the 21st century, whether it's physical colonization or systematic colonization.
So ya andenyaw kifle zemen ba akal miun በስልታዊ ቅኝ ግዛት የሚገዛ አንድም የአፍሪካ ሀገር መኖር የለበትም። ስለዚህ ይህ በኢትዮጵያ የሚሆነው ለኛ ለአፍሪካውያን የሚሆን ለተቀረው ዓለም አይን ገላጭ መሆን አለበት። ትልቅ የሚዲያ ፕሮፓጋንዳ አለ። እዚህ አብዛኛው ነገር ሰላም ነው። በጦርነቱ ከተጎዱት ውጭ ሰዎች በሚፈልጉት መልኩ ይኖሩ ነው። ይህ የኢትዮጵያ ሳይሆን የአፍሪካ ጦርነት እንደሆነ ለአፍሪካውያን መልእክት ማስተላለፍ ይፈልጋለሁ። ምክንያቱም ነገ ሌሎች ሀገራትም ተራው ይጠብቃቸዋል። ለዳግም ቅኝ ግዛት እንዴት ሲስተሞች እንደሚዘረጉ እንኳን ላንረዳን እንችላለን። ስለዚህ አዲስ ሀሳብ ያላቸው እንዳብ ያሉ ወጣት መሪዎች ያስፈልጉናል። በእድሜም የገፉ ሰዎች የማይጠየቁበትን ውሳኔ ጭምር ነው የሚያሳልፉት። በተፈጥሮው መንገድ ህይወታቸው ለልፍ በቀረረበት ወቅት ያ ዓመታት ውሳኔ ያሳልፋሉ። ወጣቶች ከሆኑ ግን የረጅም ዓመታት ውሳኔ ቢያሳልፉ እንኳን አንድ ሁለት ብለን ቆጥረን የወሰናችሁትን አልፈጽማችሁም ብለን የመጠየቅ ድል ኖረናል።
በአጠቃላይ በአፍሪካ የሚስተዋሉ ውስብስብ ችግሮችን ለመፍታት ትልቁን ሚና መጫወት የሚችሉት የአህጉሪቱ ወጣቶች እንደሆኑም ላክስ ያብራራል።
እኛ እንደ ወጣት የተለየን አፍሪካውያንን በሁኔታዎች አንድ መሆን አለብን። ሁልጊዜ በሚዲያ የምንሰማው ፕሮፓጋንዳ ነው። ኢትዮጵያ ሰላም አይደለችም፣ ሰዎች ኢትዮጵያን ለቀው መውጣት አለባቸው ወዘተ ሲባል እንሰማለን። እነዚህ መገለጫዎች በዓለም አቀፍ መድረክ ስለ ኢትዮጵያ የሚያሳስቱ ናቸው። ስለዚህ እንደ ወጣት ይህንን መታገስ አለብንም። ፕሮፓጋንዳ ሲነዛ ይህን እንደ ማህበራዊ ሚዲያ ባሉ አማራጮች ልንከላከል ይገባል። ትኩስ አእምሮ እንዳለው ሰው ወጣቶች የራሳችንን መድረክ ሊኖረን ይገባል። በዚህም የራሳችንን ድምጽ ይኖረናል። አሁን ግን ድምጻችን ታፍኖ ነው ያለው። በኢንፎርሜሽን ቴክኖሎጂ በሚዲያና በመሳሰሉት ተመሳሳይ ዝንባሌ ያለን ተሳስበን የራሳችንን መድረክ በመፍጠር እኛው የምንቆጣጠረው የራሳችንን ድምጽ ሊኖረን ይችላል። የኢትዮጵያ ወጣቶችም ያላችሁን ሀብት በመጠቀም ለሀገራችሁ መሟገት አለባችሁ። ኢትዮጵያን ከደቡብ ከሰሜን ከሌሎች የአፍሪካ ክፍሎች ጋር በመረጃ ማስተሳሰር አለባችሁ። ወጣቶች ስለሀገራቸው በውጭ ያለውን እይታ የማስተካከል ኃላፊነት አለባቸው።
ከማህበረሰብ አንቂነቱና የማህበራዊ ፍትህ ተሟጋችነቱ ባለፈ በደቡብ አፍሪካ በሚኖሩ የውጭ ዜጎች ላይ የጥላቻ እንቅስቃሴ ይመራል በሚል ትችት የሚቀርብበት ላክስ ህጋዊ የመኖሪያ ፈቃድ የሌላቸውን የውጭ ዜጎች ከመቃወም ያለፈ እንቅስቃሴ እንደሌለው በመግለጽ ትችቱን ሲያስተባብል ይደመጣል። ይህን በተመለከተ አዲስ አበባ በመጣበት ዕለት ላነሳውለት ጥያቄም ተከታዩን ምላሽ ሰጥቶኝ ነበር።
We are tired of seeing illegal foreigners in South Africa.
በደቡብ አፍሪካና በሌሎችም ብዙ ሀገራት ህገወጥ ስደተኞችን ማየት ቸልስቶኛል። በሀገሬ ችግር ስላለ ወደ ደቡብ አፍሪካ መጥቻለሁ የሚሉ ሰነድ የሌላቸው ሰዎች አሉ። እናም ለወጣቱ ማለት የሚፈልገው ነገር ቢኖር ህገወጥ ስደተኛ የምንሆንበት ጊዜ ማብቃት አለበት። በሀገሮቻችን ምንም አይነት ችግር ይኖር ወጣቶች ወደ ሀገራችን ተመልሰን ችግሮቻችን መጋፈጥና መሪዎቻችንን ማገዝ አለብን። በደቡብ አፍሪካ የሚገኙ ወጣቶች በሀገራችን ችግር አለ ብሎ ቢሰደዱ ብለህ አስበው። ደቡብ አፍሪካም ለሌላ ተጨማሪ ቅኝ ግዛት በሯ እየተከፈተ ነው የሚሄደው። ስለዚህ ወጣቶች ያንዳንዱን ችግር መጋፈጥ አለባቸው። ወደዚህ የመጣንበት አንዱ ምክንያትም በዚህ ጉዳይ ወጣቱን ለማነቃቃት ነው።
And wake up the minds of the young people.
በደቡብ አፍሪካ ከሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ጋር በመሆን የኖ ሞር ወይም በቃ እንቅስቃሴን በመምራትም የሚታወቀው ታንታላክስ በኢትዮጵያ ቆይተው ከተለያዩ የመንግስት የስራ ኃላፊዎችም ጋር ተገናኝቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለን። ጋቢና ቪኦኤ ይቀጥላል። በናይጄሪያ ነዳጅ ዘይት በሚወጣባቸው ስፍራዎች ባለስልጣናት ህገወጥ ነዳጅ አጣሪዎች በስርዓተ ትንፈሳ ላይ ችግር የሚደቅን የከባቢ አየር ብክለት እየፈጠሩ ነው ሲሉ ወቀሳ አቀርበዋል። ባለስልጣናቱ ህገወጥ ነው ያሉትን ስራ ለማስቆምም በዚህ ወር እርምጃ መውሰድ ጀምረዋል። ነዋሪዎች ግን ራሳቸው ባለስልጣናቱ ነዳጅ በርካሽ ዋጋ ሊያቀርቡልን አልቻሉም በሚል ቅሬታ ያሰሙ ነው። ቲሞቲ ኦቢዞን ዘገባውን ልኮልናል። ሀብታሙ ስዩም ያቀርበዋል።
በናይጄሪያ የሳውዘርን ሪቨርስ ክልል በሚገኘው አንድ ስፍራ የነዳጅ ዘረፋ እየተከናወነ ነው የሚል ጥቆማ ከደረሰ በኋላ እስከ አፍንጫው የታጠቀ የመንግስት ጸጥታ ኃይል ወደ ቦታው በመንቀሳቀስ ላይ ይገኛል። የጸጥታ ኃይሉ አባላት በነዳጅ ዘይት ማጠራቀሚያው ስፍራ ከመድረሳቸው በፊት አመቺ ባልሆነ አውራ ጎዳና ላይ ለአንድ ሰዓት ያክል መንዳት ይጠበቅባቸዋል። በስፍራው ከደረሱ በኋላ ባደረጉት ፍተሻ ሊያመልጡ የሞከሩ ተጠርጣሪዎችን በቁጥጥር ስር አውለዋል። ከተጠርጣሪዎቹ መካከል አንዱ የሆነው ኬልቪን ፕሪንስ በዚህ ስፍራ ገንዘብ ለማፍራት ሲሰራ እንደሰነበተ ያስረዳል።
ፖሊሶቹ ሲመጡ ሌሎች ሰዎች አመለጡ። እኔ ግን ወደ ቤቴ ለመመለስ የሚያበቃ ገንዘብ አልነበረኝም። ገንዘብ ለማፍራት እየሞከርኩ ነበር።
ይህ ስፍራ አጎቦዶ ይባላል። በነዳጅ ዘይት በታደለ የናይጄሪያ ክልል የሚኖር ማህበረሰብ ነው። ለሳምንታት ባለስልጣናት ኬፕ ኦፍ ፋየር እየተባሉ የሚጠሩ ህገወጥ የነዳጅ ማውጣት እንቅስቃሴዎችን በመቆጣጠር ላይ ይገኛሉ። ኬፕ ኦፍ ፋየር ድፍድፍ ነዳጅን በሳት በማያያዝ አላስፈላጊውን የከሰለ ፈሳሽ በማስወገድ ነዳጅ ማጣራት ባህላዊ መንገድ ነው። በዚህ ማህበረሰብ ውስጥ ብቻ በ11 ቦታዎች ድፍድፍ ነዳጅ ተሰርቆ እንደተከዘነ እንደደረሱበት ባለስልጣናቱ ይናገራሉ። ነዳጅ ማቆር በሚል ይጠራል በሀገሬው ዘንድ ድርጊቱ። በቅርብ የሚገኝ አንድ ጣቢያ በፈሳሽ ተጥለቅልቆ ተገኝተዋል። ድርጊት ፈጻሚዎቹ ቀድመው ሸሽተዋል። በእነዚህ ድርጊቶች ምክንያት በተፈጠረው የከባቢ አየር ብክለት ሪቨር ስቴትስ በመባል የሚጠራው ስፍራ በአፍሪካ በእጅጉ የተበከለ ከባቢ አየር ካላቸው ስፍራዎች መካከል አንዱ እንዲሆን አድርጎታል። ባለስልጣናት በህገ ወጡ ተግባራት ላይ ጫና ለማሳደር አላማ እንዳላቸው ይናገራሉ። ሳሙኤል ኖዋንስኪ ከቀጠናዊ መሪዎች መካከል አንዱ ናቸው።
ወንጀለኞች ማናቸውንም ነገሮች ለማድረግ ማሴር መጀመራቸውን እናውቃለን። እኛ ግን ይሄ አያሳስበንም። እኛም በዚያው ልክ ተዘጋጅተናል። ይህ ጦርነት ነው። እናውቃቸዋለን። የስም ዝርዝራቸው አለን። ስማቸው በይፋ እንዲታወጅ ተፈላጊ እንደሆኑ እንዲታወቅ አድርገናል።
በህገ ወጥ ነዳጅ አጣሪዎች ምክንያት የተጎዳ መሬትን ወደ ነበረበት ለመመለስ እስከ 75 ዓመታት ድረስ እንደሚወስድ ባለስልጣናት ይናገራሉ። የክልሉ አስተዳዳሪ ይሰውም ዊኪ ህገ ወጥ በሆነው ስራ ውስጥ ተሳትፈዋል ያሏቸውን 19 ግለሰቦች ይፋ አድርገዋል። ያሉበትን ለሚጠቁም $5,000 ጉርሻ ተዘጋጅቷል። በዚህ ሳምንት የናይጄሪያ ህግ አውጪዎች በነዳጅ ማጣራት ሂደት ወቅት በሚወጣ የጠለሸ ጭስ ከባቢ አየርን መበከል ይቆም ዘንድ ጥሪ አቅርበዋል። ለአምባሻጫዋ ሶሳ ጎልድን የመሰሉ ነዋሪዎች ግን ህገ ወጦቹ ነዳጅ አጣሪዎች በርካሽ ነዳጅ እንደሚያቀርቡ ጠቅሰው ተግባራቸው እንዲያቆሙ ከተደረገ የእሳቸውን የመሰሉ የንግድ እንቅስቃሴዎች አደጋ እንደሚጋረጥባቸው ይናገራሉ።
ቤተሰቤን ለመመገብ የሚያስችለኝን ትንሽ ትርፍ የማገኝበት ስለሆነ ይህንን ስራዬን ማቆም አልችልም። ባለቤቴ በህይወት የለም፣ ረዳትም የለኝም። ከእነሱ ስገዛ ለልጆቼ የሚሆን ጥቂት ገንዘብ አተርፋለሁ።
ይሄ ባለበት ሁኔታ ናይጄሪያ የዛሬ 2 ዓመት ገደማ አቅማቸውን ለማሳደግ በሚል የዘጋቻቸውን የነዳጅ ማጣሪያ ጣቢያዎች ዳግም ለመክፈት ፈተና ገጥሟታል። ተቺዎች በሙስና የተሳሰረው የመንግስቱ ስርዓት ሂደቶችን በማጓተት ናይጄሪያ የኃይል ፍላጎቷን ከውጭ በሚገቡ ምርቶች እንድትሸፍን አድርጓታል ይላሉ። ባለስልጣናት ግን ነዳጅ ዘይት የሚሰርቁና በህገ ወጥ መንገድ የሚያጣሩ ክስ እንደሚቀርብባቸው፣ ለእስርም ሊዳረጉ እንደሚችሉ አስጠንቅቀዋል።
የመጨረሻው ዘገባችን በታንዛኒያ ሴቶች ራሳቸውን ከጾታዊ ጥቃት ለመከላከል የቦክስ ስልጠና መውሰድ ጀምረዋል ይለናል። ቻርልስ ቾምቤ ከዳሬ ሰላም ያደረሰንን ዘገባ ኤደን ገረመው ታቀርበዋለች።
ሌላ ዩሱፍ የቦክስ ስፖርት እየሰለጠነች ነው። እለት እለት ምሽት ላይ ወደ ማሰልጠኛው ትመጣለች። ይሄ ስፖርት ጾታዊ ጥቃትና ትንኮሳ እንዳይደርስብኝ ራሴን የምከላከልበት ነውም ትላለች።
እኔም ሆንኩ ሌላ ሰው ላይ ጾታዊ ጥቃት ቢደርስ ይሄ ስፖርት ራሳችንን እንድንከላከል ያግዘናል።
ከታንዛኒያ የስታስቲክስ ቢሮ የተገኘው መረጃ እንደሚያሳየው እድሜያቸው ከ15 እስከ 49 ያሉ ከ40 በመቶ በላይ የሚሆኑ ታንዛኒያውያን ሴቶችና ልጃገረዶች በህይወት ዘመናቸው አንዴ ጥቃት ይደርስባቸዋል ይላል። ከነዚህ ውስጥ 17 በመቶ የሚሆኑት ደግሞ ወሲባዊ ጥቃት ነው የሚደርስባቸው። ከኮቪድ-19 ወረርሽኝ መከሰት አንስቶም የሴቶች ጥቃት መጨመሩን የማህበረሰብ ደህንነት ባለሙያ የሆኑት ጆይስ ማኬቴ ይናገራሉ።
ኮቪድ-19 ሲከሰት እጅግ ብዙ የጾታ ጥቃቶች ይፈጸሙ ነበር። ነገር ግን እነሱን መዝግበን የምናስቀምጥበት ሁኔታ አልነበረም።
የቦክስ ስፖርት አሰልጣኙ ኳሜ ከሃማስ አንዳንድ ሴቶች ራሳቸውን ለመከላከል ብለው ስልጠናውን ከጀመሩ በኋላ ይወዱታል ይላል።
ላኪን ኪለምቶ ነፎኩጃ ነኩጃ ናኒያ ያኬ
በጎዳና ላይ ትንኮሳ ሲገጥማቸው ራሳቸውን ለመከላከል ብቻ መጥቶ የሚማሩ አሉ። ነገር ግን ስልጠናውን እየገፉበት ሲመጡ ይወዱትና የቦክስ ተጋጣሚ መሆን ፈልጋለሁ ይላሉ።
ምንም እንኳን እስካሁን ድረስ ውድድር ላይ ባትሳተፍም ላይላ ከነዚህ መካከል አንዷ ናት። በተመሳሳይ ሌሎች ሴቶችም ራሳቸውን ለመከላከል ቦክስ እንዲለማመዱ ታበረታታለች። እያዳመጣችሁት ያላችሁት ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ የሚተላለፍ የወጣቶች ድምጽ ነው። አሁን ደግሞ በኃይለ ኢየሱስ ግርማ የጥንት የጠዋታው ሙዚቃ ረፍት እናድርግ። ኃይለ ኢየሱስ ግርማ ነበር ዘና ያደረገን። አድማጮች ለምሽቱ ያዝናቸው ፕሮግራሞች
ተጠናቀቁ። አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየነን። ፕሮግራማችን በየዕለቱ በተለመደው የአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ሄርዝ፣ በ19 ሜትር ባንድ 15580 ኪሎ ሄርዝ ላይ ይተላለፋል። በተጨማሪም ፕሮግራሞቻችንን በዌብሳይታችንና በማህበራዊ ትስስር ገጾቻችን በቀጥታ መከታተል ትችላላችሁ። እንዲሁም በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክና በትዊተር ገጻችን አት ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። በነገው ዕለት በሌሎች ጥንቅሮች በዳግም እስከምንገናኝ የነገ ሰው ይበለን። መልካም ምሽት።